ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ጽዮን ግርማ ነኝ። ለዛሬ ያሰናደናቸውን ዝግጅቶች ይዘን ከመስታወት አረጋው ጋር አብረናችሁ እንቆያለን።
ሰላም እንደምናመሻችሁ። የዛሬ ጥቅምት 5/2011 ዓ.ም ምሽት ዝግጅታችንን እናስተዋውቃችሁ። የቤንሻንጉል ጉምዝ ክልል የስልጠና ቤት ገንብተው ህገወጥ ወታደራዊ ስልጠና ሲወስዱ የነበሩ ያላቸውን ወጣቶች በቁጥጥር ስር አዋልኩ ይላል።
ያገኘናቸው ወጣቶች በጣም 16 ዓመት 15 ዓመት በአብዛኛው በዚህ እድሜ ክልል ውስጥ እና ተማሪዎች ናቸው። ስድስተኛ ክፍል ተማሪ፣ ሰባተኛ ክፍል ተማሪ ወጣቶች ናቸው።
የክልሉ የጸጥታ ዘርፍ ማስተባበሪያ ቢሮ ኃላፊ አቶ ሙሳ አህመድ ናቸው። በዘገባ ይዘናቸዋል። በሌላ በኩል ከዚህ ቀደም ከክልሉ በግጭት መፈናቀላቸውን የሚናገሩ ነዋሪዎች መፍትሄ የሚሰጣቸው ማጣታቸውን ይገልጻሉ።
እስካሁን ምንም ይሄ ነው የሚባል ነገር የለም። እያመቻቸን ነው። ምንም እስካሁን ምንም ይሄ ነው የሚባል መረጃም እስካሁን አላገኘንም።
በነቀምት የሚገኙ ተፈናቃይ ናቸው። ዝርዝሩን ይዘን እንመለሳለን። የአሜሪካ ድምፅ የአፍሪካ ዲቪዥን ዳይሬክተር በኢትዮጵያ
ፕሮግራማችን በ16 ቋንቋ ነው። ቪኦኤ በጠቅላላ በዓለም ውስጥ በሁሉም ሚዲያ ፕላትፎርም መድረክ ማለትም ሬዲዮ፣ ቴሌቪዥን፣ ሶሻል ሚዲያ ወደ 240 ሚሊዮን የሳምንት አድማጭ አለው። ከዛ ውስጥ አንድ ሶስተኛ የሚሆነው 70 ሚሊዮን የሚሆነው አፍሪካ ውስጥ ነው። እዚህ ሆኖ በአፍሪካ ኢትዮጵያና ሶማሌም በጣም ብዙ አድማጭ አለን።
የመጀመሪያው የአሜሪካ ድምፅ አፍሪካዊ የአፍሪካ ዲቪዥን ዳይሬክተር ንጉሴ መንገሻ ነው። ከ37 ዓመታት በኋላ ለአገር ምድሩ በቅቷል። ቃለ ምልልስ አለን።
ሁሉንም ከዝግጅታችን ታገኙታላችሁ። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
አጠር ላሉ ዓለም አቀፍ የምሽቱ ዜናዎቻችን በድጋሚ ተመልሰን መጥተናል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕና ባለቤታቸው ሜላኒያ ባለፈው ሳምንት ከባድ ዝናብ በተቀላቀለበት ኃይለኛ አውሎ ንፋስ ወይም ማይክል በተባለው ሃሪኬን ምክንያት የወደመውን የፍሎሪዳ አካባቢን እየጎበኙ ናቸው። ፕሬዚዳንቱና ባለቤታቸው ዛሬ የሄዱት የምድን ሰራተኞች የገቡበት ያልታወቀ ሰዎችን በሚፈልጉበት ወቅት ነው። በጆርጂያ ክፍለ ግዛት የደረሰውን ጉዳት ለመመልከት እንደሄዱም ትራምፕ በትዊተር ገጻቸው ላይ አስፍረዋል። ባለፈው ረቡዕ ማይክል የተባለው ሃሪኬን ደርሶ በሰዓት 250 ኪሎ ሜትር በመንፈስና ከፍተኛ አውሎ ነፋስ ለቆ በማተራመስ ህንፃዎቹን ደርምሷል። የኤሌክትሪክ መብራት እንዲጠፋና ስብርባሪዎች በየቦታው እንዲበተኑም አድርጓል። ማይክል ከፍሎሪዳ እስከ ጆርጂያ በመንፈስ ባደረሰው ጉዳትም ቢያንስ 17 ሰዎች ህይወታቸውን ማጣታቸው ተዘግቧል።
በሌላ ዜና ሰሜንና ደቡብ ኮሪያ ዛሬ ከባድ ምሽግ ባለው አካባቢ ከወታደራዊ ኃይል ነጻ በሆነው ቀጠና ላይ የከፍተኛ ደረጃ ንግግር አካሂደዋል። በቅርቡ ፒዮንግያንግ በተካሄደው ጉባኤ ላይ የተደረጉትን ስምምነቶች ስለመተግበር ጉዳይ እንደተነጋገሩ ተዘግቧል። የሰሜን ኮሪያው መሪ ኪም ጆንግ ኡን የኮሪያ ልሳነ ምድር ከኒውክሌር ነጻ እንዲሆን ለሚያደርጉት ጥረት ዓለም አቀፍ ማህበረሰብ እውቅና እንዲሰጣቸው የደቡብ ኮሪያው ፕሬዚዳንት ሙን ጄ ኢን ጥሪ አደረጉ። ጠበብት ግን እውነት ከኒኩሌር ነጻ የማድረግ ጥረት ተደርጎ እንደሆነ ይጠራጠራሉ። የሰሜንና የደቡብ ኮሪያ መሪዎች ባለፈው መስከረም ወር ባደረጉት ጉባኤ ድንበር ዘለል ትብብር ለማጠናከር እና ከኒኩሌር መሳሪያ ነጻ በሆነ የኮሪያ ልሳነ ምድር ላይ ሰላም ለማምጣት የሚያስችሉ የተለያዩ መርሃ ግብሮችን ለማራመድ ተስማምተዋል።
የቱርክና የሳውዲ አረቢያ መሪዎች የሳውዲ ተወላጅ የሆነ ጋዜጠኛ ጀማል ካሾጊን ጉዳይ ለመመርመር የጣምራ ቡድን ስለመመስረት ጉዳይ ተነጋግረዋል። ካሾጊን ከ17 ቀናት በፊት ኢስታንቡል በሚገኘው የሳውዲ አረቢያ ኤምባሲ ከገባ በኋላ የደረሰበት መጥፋቱ የሚታወስ ነው። የሁለቱም ሀገሮች የዜና አገልግሎቶች በገለጹት መሰረት የቱርክ ፕሬዚዳንት ሬጂብ ኤድዋርዶን የሳውዲ አረቢያ ንጉስ ሳልማን ትላንት ማታ ስለ ጉዳዩ በስልክ ተነጋግረዋል። ሳውዲ አረቢያና ቱርክ ጋዜጠኛው በሳውዲ ኤምባሲ ከገባ በኋላ ስለሆነ ነው የተለያየ ወሬ የሚናገሩት። የቱርክ ባለስልጣኖች ካሾጊ በኤምባሲ ውስጥ ተገድሏል የሚል እምነት አላቸው። ሳውዲ አረቢያ ግን ክሱ መሰረት የለውም በማለት እያጣጣለች ትገኛለች።
በመጨረሻም በሶሪያና በዮርዳኖስ መካከል ያለ ወሳኝ መተላለፊያ ድንበር በሶስት አመታት ውስጥ ለመጀመሪያ ጊዜ ዛሬ ተከፍቷል። የናሲብ ድንበር መከፈት ሊባኖስንም ጨምሮ በክልሉ ላለው የየብስ የንግድ ልውውጥ አስፈላጊ ነው። የሶሪያውን ፕሬዝዳንት ባሻር አልአሳድን የሚቃወሙ አማጽያን ከሶስት አመታት በፊት መተላለፊያውን ድንበር ተቆጣጥረውት ነበር። ይሁንና የመንግስት ኃይሎች ባለፈው ሐምሌ ወር አስመልሰውታል። ለሰባት አመታት በዘለቀው ውጊያ ምክንያት ተዘግቶ የነበረ በሶሪያና በእስራኤል በምትቆጣጠረው የጎላን ኮረብታዎች መካከል ያለው መተላለፊያ ድንበርም ዛሬ ተከፍቷል። ኩንተራ የተባለው መተላለፊያ ድንበር ለአራት አመታት ያህል ነበር ተዘግቶ የቆየው። ብዙውን ጊዜ የሚጠቀሙበት እንደ አውሮፓውያን አቆጣጠር በ1974 ዓ.ም በሶሪያና በእስራኤል መካከል የተፈረመውን የሰላም ስምምነት የሚጠብቁ የተባበሩት መንግስታት ድርጅት የሰላም ጠባቂዎች ናቸው። ለዛሬ ያዝንላቸው አጠር ያሉ ዜናዎች እነዚህ ናቸው። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ።
የጋቢና ጉዟችን ይቀጥላል። ጽዮን ግርማና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
Gabina VOA. Let's cross boundaries together.
ወደ መጀመሪያው ዘገባችን እናልፈው። በቤንሻንጉል ጉምዝ ክልል ውስጥ የስልጠና ቤት ገንብተው ህገወጥ ወታደራዊ ስልጠና ሲወስዱ የነበሩት ወጣቶች ከተማ ውስጥ ከተፈጠረው ግጭት ጋር ግንኙነት የላቸውም ሲል የክልሉ መንግስት አስታወቀ። በሌላ በኩል ከሁለት ሳምንታት በፊት ከክልሉ ተፈናቅለው ነቀምት ከተማ የሚገኙት ተፈናቃዮች ለህይወታችንም ሆነ ለንብረታችን ዋስትና የሚሰጠን አካል ባለመኖሩ የህክምናው የከተማው ህዝብ በሚያደርግልን ድጋፍ በመጠለያ ውስጥ እንገኛለን ብለዋል። ጽዮን ግርማ ዝርዝሩን አሰናድታለች።
የቤንሻንጉል ጉምዝ ክልል አስተዳደርና ጸጥታ ጉዳዮች ማስተባበሪያ ቢሮ ኃላፊ አቶ ሙሳ አህመድ ህገወጥ ወታደራዊ ስልጠና ሲወስዱ ነበሩ የተባሉ የቤንሻንጉል ጉምዝ ወጣቶችን በተመለከተ ለአሜሪካ ድምጽ ሲናገሩ የስልጠና ቦታው የተሰራው በክልሉ ውስጥ ሆኖ የደቡብና የሰሜን ሱዳን ድንበር አካባቢ በሚገኝ አሶሳ ወደ ገንገን ቀበሌ ልዩ ቦታው ዛላን ወንዝ በተባለ ቦታ ጫካ ውስጥ ነው። 100 የሚደርሱ የስልጠና ቤቶች ገንብተው ስልጠና ሲሰጡ ነበርም ብለዋል። የክልሉ መንግስት መረጃው ደርሶት በተደረገው ኦፕሬሽንም ወጣቶቹ በቁጥጥር ስር መዋላቸውን ገልጸዋል።
እስካሁን ድረስ ባደረግነው ኦፕሬሽን 1 ወጣቶች ናቸው ቁጥጥር ስር የዋሉና በራሳቸው 20 አለ። ቀደም ብሎም ደግሞ ዝም ብሎ በራሳቸው አንድ ቀን ሁለት ቀን ሁኔታውን እዚያ ገብተው ካዩ በኋላ የማይጠቅም ነገር መሆኑን አይቶ በራሳችን ቀደም ብሎ የመጡ ወጣቶች አሉ። ስለዚህ አጠቃላይ ከዚያ በእኛ ባደረግነው ኦፕሬሽን እና በራሳችን ደግሞ እዚያ ገብቶ የማይረባ ነገር የማይረባ ስራ መሆኑን አውቆ የተመለሱ 20 የሚሆን ወጣት አለ። እንደ አጠቃላይ ወደ 70 የሚሆን ወጣት ነው ቀሞች ተመልሶ ወደ አካባቢያቸው ወይ ደግሞ ወደ ረዥም ከተማ ገብቶ ያለ ማለት ነው።
በስልጠናው ላይ እድሜያቸው አነስተኛ የነበሩ ወጣቶች ተሳታፊ እንደነበሩም አቶ ሙሳ ይናገራሉ።
ያገኘናቸው ወጣቶች በጣም 16 ዓመት 15 ዓመት አብዛኛው በዚህ እድሜ ክልል ውስጥ እና ተማሪዎች ናቸው። ስድስተኛ ክፍል ተማሪ፣ ሰባተኛ ክፍል ተማሪ ወጣቶች ናቸው። እነዚህ ወጣቶች እዛ የስራ አለ በሚል ሌሊት የሸወዷቸው እዛ ስራ እናሰራቸዋለን፣ ደብተር እስክሪብቶ ታገኛላችሁ በሚል የሸወዷቸው እና ከወሰዷቸው በኋላ ደግሞ እዛ ማሰልጠኛ ካምፕ ያስገቡ ወታደራዊ ስልጠና ሰጥ ነበረው።
ወደ 100 የሚደርሱ የሰልጣኝ ቤቶች ሲሰራ ወጣቶች ወደዛ ሲሄዱ የክልሉ መንግስት እንዴት አላወቀም?
እንግዲህ ይህንን ቅድም እንዳልኩሽ ቦርደር ናት እቺ ቦታ። እነዚህ ወጣቶች በአብዛኛው ከቦርደር አካባቢ እዛ ተወልደው የሚሄዱ ስለሆነ እንትኑም አልቆየም፣ የቆየ አይደለም። በአንድ በኩል ደግሞ ያው እንደሚታወቅ የኛ ትኩረት ወደ ውስጥ የሚኖረው አንዳንድ ግጭቶች ስለሆነ ትኩረቱ በዛ ደረጃ የተፈጠረ ነገር ነው ያለው። እንትንም ብዙም ቆየ አይደለም።
ምን ያህል ጊዜ ቆየ?
አብዛኛውን ቆይታችሁ 15 ቀን ያላችሁ ናችሁ ትልቅ የሚባለው እስካሁን ባለን መረጃ።
ከዚህ ሌላ ቦታ ተመሳሳይ ነገሮች እንዳሉ ነዋሪዎች እየጠቆሙ እንደሆነ ዛሬ ሰምቼ ነበረ እና ሌላ ቦታ የተገኘ አለ በተመሳሳይ ካምፕ ተሰርቶ ስልጠና የሚወስዱ ወጣቶች?
የለም። ያው ህዝብ ጥቆማ ቅድም እንዳልኩት ህዝብ ጥቆማ እንወስዳለን፣ ግን በተመሳሳይ ደረጃ ይህን ስራ የሚሰራበት አካባቢ አላገኘንም። ግን ህዝብ ጥቆማ ሊኖር ይችላል። ቅድም እንዳልኩት ጠረፋማ እና በጣም ጫካ እና ቦርደር አካባቢ የሚደረገ ነገሮች ስለሆኑ እና ከሌሎች አዋሳኝ ሀገሮች ጋር በሱዳን እና ደቡብ ሱዳን አካባቢ ምናልባትም አላፍ ብሎም ሱዳን መሬት ላይ የሚደረግ ነገርን ካለ ወይ ደግሞ በሌላ ሀገር መሬት ላይ የሚደረግ ነገር ካለ በፍጥነት ስለማይደረስበት አሁንም የዚህ ጥቆማ ካለ እሱን ጥቆማ ተወልቶ ትክክል ይደረጋል። ግን ተማሳይ ነገር ያለበት አካባቢ አረጋግጥ ነው አካባቢ የለ።
የሸሹ አሉ፣ ያመለጡ፣ ያልተያዙ
የተወሰኑ አሉ። የሸሹታ ካምፓቸው ሲፈራሩት ሸሽቶ በኋላ ደግሞ እንግዲህ በሌላ መንገድ ወደ ሰፈሮቻቸው የገቡ አሉ የሚል መረጃ አለ። እሱን በደንብ አንዳዝ ናቸው አላቃራ ነው። ግን የተወሰኑ ሰዎች የሸሹ ሰዎች መኖራቸውን እዛ የነበሩ ፖሊሲን መሳለፍ ህግን መረጃ አለ።
ወጣቶቹ ሲሰለጥኑበት የነበረ አንድ የጦር መሳሪያ መያዙን የገለጹት አቶ ሙሳ በተገኘው መረጃ መሰረት ከ12 በላይ የጦር መሳሪያ ከሸሹት ጋር ተሰውሯል ተብሏል። ስልጠናውን የሚወስዱት በተደራጀ ካምፕ ውስጥ እንደነበርና የህክምናና የምግብ አገልግሎት በተሟላ ሁኔታ ይቀርብላቸው እንደነበር የተያዙት ሰልጣኞች መረጃ ሰጥተዋል ተብሏል። አቶ ሙሳ የስልጠና ቤቶች ተብለው የተሰሩት በሳር መሆኑን ገልጸው ሙሉ በሙሉ ተደምስሷልም ብለዋል። በቤንሻንጉል ጉሙዝ ክልል በምስራቅና በምዕራብ ኦሮሚያ ከተፈጠረው ግጭት ጋር እጃቸው እንዳለበት ተጠይቀው በፍጹም የሚገናኝ አይደለም ብለዋል።
ምንም ግንኙነት የለም። በአቅጣጫም ሰዎች ያለበት አቅጣጫና ችግር የተፈጠረበት ምስራቅና ምዕራብ ነው። ብዙም ምንም ግንኙነት የለውም ማለት ይቻላል።
በተያያዘ በክልሉ ከ20 ቀናት በፊት በተፈጠረ ግጭትና ጥቃት የተፈናቀሉ ሰዎችን በተመለከተ የኦሮሚያ ክልላዊ መንግስት የኮሚኒኬሽን ጉዳዮች ቢሮ ኃላፊ ዶክተር ነገሪ ሌንጮ ከቀናት በፊት ለሀገር ውስጥ መገናኛ ብዙሃን በሰጡት መግለጫ ከቤንሻንጉል ጉሙዝ ክልል አዋሳኝ የምስራቅ ወለጋ ዞን ወረዳዎች ከተፈናቀሉት መካከል ከ28,000 በላይ የሚሆኑት ወደ መኖሪያ ቀያቸው መመለሳቸውን ተናግረዋል። ግጭቱን ለመፍታት ከክልሉ መንግስት ጋር እየተነጋገሩ መሆኑንም ገልጸዋል። በዛሬው ዕለት በቤንሻንጉል ጉሙዝ ክልል የሚገኙ የተለያዩ ነዋሪዎችን አነጋግረን አሁንም በከፍተኛ ስጋት ውስጥ መሆናቸውን ይናገራሉ። ከቤት መውጣት አዳጋች መሆኑንም ጠቁመዋል። የክልሉ መንግስት የጸጥታ ጉዳዮች ቢሮ ኃላፊ አቶ ሙሳ በበኩላቸው አሁን መረጋጋት አለ ይላሉ።
አሁን በሁለት መሻሻሎች አሉ። የተረጋጋ ነገር አለ። መረጋጋት እየተፈጠረ ነው። ከቀን ወደ ቀን የተሻሻለ ነገር አለ። እስካሁን በዚህ ግጭቱ ጋር ታይዞ ከግጭት ጋር ታይዞ የደረሰን የሞቱ ሰው የለም፣ ተፈናቀለ ሰው የለም፣ ወድቀ ምንድነው ወድሞ ንብረት የለም። ቆሟል ብሎ መውሰድ ይቻላል። የወጡ ሰዎችም ወደነበረበት አካባቢ የተመለሱም ስላለ የተረጋጋ ነው አካባቢ ነው።
ተፈናቃዮቹን በተመለከተ በነቀምት ከተማ የሚገኙ ስማቸውን መግለጽ ያልፈለጉ ተፈናቃይ ዛሬ በስልክ አነጋግሬ ነበር። ተፈናቃዩ ነቀምት ውስጥ በ9 መጠለያ ቦታዎች የሚገኙ ተፈናቃዮች አሁንም እዚያው እንደሆኑ ይናገራሉ።
አሁን በጣም አስቸጋሪ ሁኔታ ላይ ያለ ብቻ እስካሁን በነቀምት ህዝብ እና በነቀምት መስተዳድር ባለው በከተማ መስተዳድር ባለው ነው ርዕስ ያለው። አሁን ህዝቡም ሌላ ምንም አሁን እርዳታ እንኳ ገብቷል እየተባለ እርዳታ እንኳ ይሄ ነው የሚል የለም። እስካሁን ይሄ ነው የተባለ ነገር የለም። ዩኒቨርሲቲ ላይ የነበረውን ህብረተሰብ አሁን ተማሪ ሊገባ ነው ተብሎ አውጥቶ ሌላ ቦታ ላይ የተቀመጠ ያም አይሆን ቦታ ነው። በቃ አሁን ህብረተሰቡ በጣም ችግር ላይ ነው። እዚህ ከምንቀመጥ በቃ በሌላ ቦታስ ብነድ እያለ በጣም አስቸጋሪ ላይ ነው ያለው። እኔ እንጃ ምን እንደሚሆን እስካሁን እንግዲህ አላውቅም። እንግዲህ
ለምን አልተመለሳችሁም ብያቸው ነበር ለእኚሁ ተፈናቃይ።
መንግስት እያመቻቸን ነው ኩማን ፖስት አዘጋጅተናል ምን እየተባለ ነው። አሁን እንግዲህ ዛሬ 17 ቀናችን ነው ከአካባቢው ለቀን የወጣ ነው። እስካሁን ምንም ይሄ ነው የሚባል ነገር የለም። እያመቻቸን ነው ምንም እስካሁን ምንም ይሄ ነው የሚባል መረጃም እስካሁን አላገኘንም። ወደ አማራ ክልል እንደውላለን፣ ወደ ፌዴራል እንጠይቃለን፣ ሰብአዊ መብት እንጠይቃለን። ኦሮሚያ መንግስትም ያው እየጠየቅን ነው እያለን ነው እየሄድን በዞኑ ምስራቅ ወለጋ ዞኑ መስተዳድር እየሄድን ዛሬም ያው ጠይቀናል። እየተመቻቸ ነው ይባላል። እስካሁን ሆነ የሚባል ምንም ነገር የለም። ምንም ያገኘነው ነገር የለም። አሁን ያው እዛ ቁጭ እንዳለ ነው።
ሌላ ተፈናቃይ አግኝቼ በስልክ አነጋግሬያለሁ። የተሟላ ኑሮና ቤተሰብ ነበረን፣ አሁን ራሴን ከነ ቤተሰቤ እርዳታ ጠባቂ ሆኖ አግኝቼዋለሁ ይላሉ።
እግዚአብሔር ፈቅዶ መቼም ሳልሞት ወጣለ። ሁሉም ንብረት ከዚያ ነው የቀረ። ያው አሁን ዝም ብለን ቤተሰባችን ይዘን ከዚያው ነው በቃ የምናገኛት። አንድ ዳቦም ሆነ አንድ ትኝ መኮረንም ሆነ እንዲሁም አንዳንድ ቀን ሳንቀምስ የምናድርበት ምክንያትም አለ። በቃ ያው ሳይመሽ ሲቀር ህዝቡ ሳይ ሲሰለቸን።
እንግዲህ ሌሎች ተፈናቃዮች እየተመለሰ መሆኑ እየተነገረ ነው። እና እናንተ ለምን አልተመለሳችሁም?
ማለት መመለስማ እንዴት መመለስ አልተቻለም። ከዚያ ያሉት መጀመሪያ ጥንፈኛ የነበሩ ሰዎችም በህግም አልተያዙም። የመጀመሪያውም ጸብና ስጋቻ ያው ከአመራሮች ጋርና እና ከፖሊሶች ጋር ከሽምቅ ኃይሎች ጋር ስለነበረ አሁን እነሱን በስራቸው ላይ ያሉ በቃ እንዴት መመለስ ይችላል? ሌላም ደግሞ ያ የወደመ ንብረት የተዘረፈ ንብረት የተቃጠለ ቤት እሱም ደግሞ አልተተካም እንዴት ተብሎ መመለስ ይችላል? መንግስትም ደግሞ ያው ያንንም ተክቶ ወይ ደግሞ አላፊነቱን ወስዳለሁም ብሎ ደግሞ ተመለሱ ምንም ብሎም ደግሞ አልጠየቀም። ለዚህ ነው ያልተመለስንበት።
ያነጋገራችሁ አካል የለም? ከቤንሻንጉል ጉሙዝ ክልል፣ ከኦሮሚያ፣ ከአማራ፣ ከፌደራል ማን ነው ያነጋገራችሁ ያለው?
ከኦሮሚያ ምክትል አስተዳደሯ መጣ። የተወሰነ ሰዎችን አነጋግራ ነበረ። ያው መፍትሄ እናመጣለን በተወሰነ ቀን ብላ ነው የተመለሰች። ከአማራም መጥተው ያው ችግሩን አይተው ያው ሁኔታውን እናስተካክላለን፣ እርዳታ ምናምን እንልካለን፣ አይዟችሁ ምናምን ብለው ነው የተመለሱ። ከቤንሻንጉል አንድ የሆነ ኮማንደር ተልኮ ነበረ። ትርታችሁ እንዴት ነው መመለስ ካለባችሁ ተመለሱ፣ የክልሉ መንግስት ልኮን ነው የመጠን የነበረ ምናምን ብለው የአማራ የባድን ተወካይና አንድ የሆነ ኮማንደር ነገር ነው መጥተው ነበረ ተወክዬ ነው ብሎ ትመለሳላችሁ ወይስ እንዴት ነው? ወደዚያው ተመለሱ፣ እኛ በህግ እናስተካክላለን ምናምን አሉ። እናንተ በምን አይነት ኃላፊነት ነው እንትን የምትሉ? ወይ የክልሉ መንግስት ወይ ደግሞ ምክትል አስተዳደሩ ወይ የፌዴራል መንግስት ወይስ ደግሞ ራሱን ችሉ ኃላፊነቱን ወስዶ የሚረከበን ካልሆነ እናንተ ችላችሁ ትቀበሉናላችሁ ወይ ችላችሁ ኃላፊነቱን ወስዳችሁ ታስገቡናላችሁ ወይ ስንላቸው አይ መልክ ነው የምናስተላለፍ እንጂ እኛም ኃላፊነት አንወስድም ብለው አሁን በቃ ህዝቡም ምራችን ለብዙ ጊዜ ደግሞ አሁን አስረኛችን ነው ከተፈናቀል የሞተው ሰው የተቃጠለው ንብረት ይሄ ብሎ ሲጠይቃቸው አይ እኛም አይነ መመለስ አንችልም የሚጠበቅበት አካል መልስ ይስጥበት ብለው እነሱም ተነስተው ሄዱ። ይሄ ከዚያ ወደዚህ ምንም ይሄ ነው ያለን የለም። በፌዴራል ደረጃ እንደ ቤት የለም።
በቤንሻንጉል ጉምዝ ከማሼ ዞን በተለይ በሎይጅ ጋንፎ ወረዳ ከመስከረም 16 ጀምሮ በተቀሰቀሰና በተባባሰ ግጭት በአምስት ቀናት ውስጥ 67 ሰዎች መገደላቸውን፣ ከ91,000 ሰዎች በላይ መፈናቀላቸውን፣ የአካል ጉዳት የደረሰባቸው ሰዎች መኖራቸውን፣ ብዙ መኖሪያ ቤቶች መቃጠላቸውን የክልሉን ባለስልጣናትና የብሔራዊ አደጋና ስጋት አመራር ኮሚሽንን ጠቅሰን መዘገባችን ይታወሳል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
Dunia o gefal fiaru cha dunia o lanelani bicha dunia dunia o denger gergerre rizwata kayo sandikemem bolata dunia o Dunia, oh, gefiare, fiaru, cha, dunia, oh, lani, lani, bicha, dunia, dunia, oh, den, ger, 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 rizwata, kahiwo, tandike, men, bolwata.
ዱንያ የተሰኘውን ያንተነህ ምናሉ በማሊ ሙዚቃ የተቀነባበረ ዘፈን ነበር ያስደመጥናችሁ። አሁን ወደ ተከታዩ ዝግጅታችን እናልፋለን። ዲሞክራሲንና ዲሞክራሲያዊ ተቋማትን ለመገንባት የመገናኛ ብዙሃን ሚና ከፍተኛ መሆኑን የገለጸው የአሜሪካ ድምጽ የአፍሪካ ዲቪዥን ዳይሬክተር ንጉሴ መንገሻ ጣቢያው የበኩሉን እንደሚያደርግ ተናግሯል። የአሜሪካ ድምጽ ከኢትዮጵያና ከጎረቤቶች የተውጣጡ 27 የዜና ዘጋቢዎቹ ይህንኑ አስተዋጽኦ ሊያሳድግ የሚያስችል ስልጠና በአዲስ አበባ መስጠት ጀምሯል። የመጀመሪያው የአሜሪካ ድምጽ አፍሪካዊ የአፍሪካ ዲቪዥን ዳይሬክተር ንጉሴ መንገሻ ከ37 ዓመታት በኋላ ለሀገር ምድሩ በቅቷል። እስክንድር ፍሬው ከአዲስ አበባ በጉዳዩ ዙሪያ አነጋግሮታል።
የአሜሪካ ድምጽ ወደ አዲስ አበባ መጥቷል። ንጉሴ መንገሻ ለሀገሩ ምድር በቅቷል። ንጉሴ መንገሻ በርካቶች በሚያውቁት የሬዲዮ ስሙ ጌታሁን ታምራት የአሜሪካን ድምጽ የአማርኛ ክፍል ከመመስረት ጀምሮ ለአመታት የሰራ ከትናንት እስከ ዛሬም በኃላፊነት የመራ ቀዳሚ ባለሙያ ነው። ጆሮ ግብ ድምጹ በሚሊዮኖች ቤት የተለመደ ከበርካቶች ጆሮ የተዋሃደ ዛሬ ከኢትዮጵያ አልፎ የአሜሪካን ድምጽ የአፍሪካ ስርጭት በሙሉ በዳይሬክተርነት ይመራል። የአሜሪካ ድምጽ የአፍሪካ ዳይሬክተር በመሆንም የመጀመሪያው የሀገሪቱ ተወላጅ ነው። ንጉሴ ከአሜሪካ ድምጽ የአፍሪካ ቀንድ አገልግሎት ማኔጂንግ ኤዲተር ትዝታ በላቸውና ከሌሎች ባልደረቦች ጋር በመሆን ባለፈው ቅዳሜ አዲስ አበባ ገብቷል። በልዩ ልዩ ጉዳዮች ላይ አነጋግሬዋለሁ። ራሱንና የአሜሪካን ድምጽ አገልግሎት ከሚያስተዋውቅበት ይጀምራል።
እኔ ንጉሴ መንገሻ አልከኝ። ከዚህ በፊት የአማርኛውን ክፍል በ1982 ዓ ም እንደ አውሮፓ ዘመን አቆጣጠር ከመሰረቱ አንድ ነኝ። በኋላም የክፍሉ ኃላፊ ነበርኩ እና ያን ጊዜ ጌታሁን ታምራት በሚል ስም ማስተላልፈው እኔ ነኝ እና አሁን ለመጀመሪያ ጊዜ ከብዙ ዓመታት በኋላ እዚህ መምጣቴ ነው። ዳይሬክተር ኮንክ ብዙ ጊዜ አይደለም፣ 3 ዓመቴን አሁን እጨርሳለሁ። ግን ፕሮግራም ማኔጀር ሆኜ ለአንድ 14 ዓመት ሰርቻለሁኝ፣
የአፍሪካ አጠቃላይ ማለት ነው።
አጠቃላይ ከዛ በኋላ አሁን ዳይሬክተር የሆንኩት እና ደግሞ እውነትም እንዳልከው የመጀመሪያው አፍሪካዊ ነኝ ያን ቦታ ሲይዝ እና ለበዛ ትልቅ ክብር ይሰማኛል። ፕሮግራማችን በ16 ቋንቋ ነው። ቪኦኤ በጠቅላላ በዓለም ውስጥ በሁሉም ሚዲያ ፕላትፎርም መድረክ ማለትም ሬዲዮ፣ ቴሌቪዥን፣ ሶሻል ሚዲያ ወደ 240 ሚሊዮን የሳምንት አድማጭ አለው። ከዛ ውስጥ 1/3 የሚሆነው 70 ሚሊዮን የሚሆነው አፍሪካ ውስጥ ነው። እዚህ ሆኖ በአፍሪካ ኢትዮጵያና ሶማሌም በጣም ብዙ አድማጭ አለን እና ዋናው እንደምታውቀው እንዳልከውም እውነትም አሁን ዛሬ ትናንትና ነው የገባሁት። ስገባ የኔ አይነት መልክ ያለው የሸበተ መለጥ ያለ ብዙም አላይ ወጣት ነው። አልፎ አልፎ 1/3/4 ቆጥራለሁ እና ኢትዮጵያ ራሷ የወጣት ሀገር ሆናለች። ይሄ ብቻ አይደለም፣ በመላ አፍሪካ በመጓዝበት ጊዜ ናይጄሪያ ሄድኩ፣ ብሩንዲ ሄድኩ፣ ኬንያ፣ ሳውዝ አፍሪካ፣ አፍሪካ በመላ ወጣት ሀገር ነው። ስለዚህ ብዙሃኑ የአፍሪካ ህዝብ የኢትዮጵያም የሶማሌ ማለት ነው ወጣት ነው። ይህ ወጣት ደግሞ አንድ ጊዜ ፕሮግራሜ ላይ እንደው ማስታወስከኝ የተረሳ ገለል የተደረገ ወጣት ብዙ ትኩረት ያልተሰጠው
ዘ ኔግሌክትድ ማጆሪቲ ብለህ በእንግሊዝኛ የገለጽከው ማለት ነው፣ ወይም የተገፉት ብዙሃን ወይም ችላ የተባሉት ብዙሃን እንበለው
ምንድናቸው። የስራ ሄደ ብዙ ወጣት ነው። ትምህርት የተሳካ ትምህርት ሳያገኝ የሚወርቀው ወጣት ነው አይደለም። ሌላ ቀርቶ እነ ቦኮ ሀራም እና አልሻባብ ሪክሩት የሚያደርጉት የሚመለምሉት ወጣት ነው። ትላልቆቹ በእኔ እድሜ ያሉት ወይም 40-50 የሆኑት እያዘዙ እዚህ ሰዓት ውስጥ የሚያግዷቸዋል እንጂ ሱሳይድ ቦምበር ሆኖ የሚሄደው ወጣት ነው። ሳውዝ አፍሪካ ውስጥ በዚኖፎቢያ የሚቀጣው ሶማሌ፣ ኢትዮጵያዊ፣ ኤርትራዊ፣ የሞቃዲሾ ሰው ወጣት ነው። በሊቢያ አቋርጦ መከራ አይቶ የተስፋ ጭላንጭ ስላጣ ብቻ ተስፋ አገኛለሁ ብሎ ሜዲትራኒያን ውስጥ ባህር እየሰመጠ የሚያልቅ ወጣት ነው። ለዚህም ነው ይሄ ወጣት ትኩረት ተሰጥቶት ተገቢ ትምህርት አግኝቶ ተገቢ የስራ መስክ ተከፍቶለት በስራው ላይ የሚሰማራ ከሆነ መሰደድ የማያስፈልገውም። ስለዚህ ለዛ የሚጠቅም ፕሮግራም መሰራት አለበት ነው። በዚህም ምክንያት ለምሳሌ አሁን በሶማሊኛ ወጣት ፕሮግራም አለ፣ በአማርኛ ወጣት ፕሮግራም አለ፣ በስዋሂሊ ወጣት ፕሮግራም አለ። ወጣቱ ላይ ብቻ ያተኮረ የወጣቱን ህይወት የሚመለከት ምናለትም ስራ ለምሳሌ የቢዝነስ ንግድ በምን አይነት መልክ መስራት ይቻላል፣ ትምህርት ምን አይነት ትምህርት መገኘት ይቻላል፣ ቮኬሽናል ዕለታዊ ዩኒቨርሲቲ ምናምን ሳይደረስ መገኘት ይቻላል፣ ቴክኖሎጂም የት ደርሷል፣ ከዛ ቴክኖሎጂ ምን መጠቀም ይቻላል፣ የመሳሰሉትን ነገሮች እናስተምራለን። ወጣቱ መድረኩ አድርጎ እንዲጠቀምበት እናደርጋለን። እና ደግሞ ወጣት ፕሮግራሞች አሁን በሙሉ በአፍሪካ ቋንቋዎች በእንግሊዝኛ በፈረንሳይም እንዲስፋፋ ነው ፍላጎታችን። እና ይህም ማለት ነው አሁን እዚህ የሚመጡት ሳይም ከኔ በታች የሆኑ ልጆቼ ናቸው ትምህርት የመጡት የሶማሌዎች እና የኢትዮጵያውያን ሪፖርተሮች አንተን ጨምሮ። እነዚህ ወጣቶች ስለ ወጣቱ መዘገብ ይችላሉ ማለት ነው። ይህን ለማዘጋጀት ነው የመጣ ነው። ይህን ትሬኒንግ የከፈት ነው ለዚህ ነው። ትሬኒንጉ በነገር ላይ ነገ ይጀምራል ሰኞ፣ ከሰኞ እስከ አርብ ነው የሚሄደው።
አቶ ንጉሴ ወይም ጌታሁን ታምራት እየቀያየርኩ እንግዲህ ላናገር እንግዲህ የቪኦኤ አማርኛ ስርጭትን ከመጀመር ጀምሮ አብዛኞቹ አቶ ንጉሴን ወይም ጌታሁን ታምራትን የሚያውቁት በሬዲዮ ድምፁ ጭምር ነው። አሁን ከአመታት በኋላ ከ37 ዓመት በኋላ አዲስ አበባ መጥተሃል። በኃላፊነት ነው የመጣኸው። በእርግጥ ሌሎችም የስራ ባልደረቦችህ መጥተዋልና ቪኦኤ አዲስ አበባ ነው ማለት ይቻላል በአሁኑ ሰዓት። እና ለምን በዚህ ሰዓት?
ይሄ ጥሩ ጥያቄ ነው። እስካሁን ድረስ በነገር ላይ ቢዮች ችግር ውስጥ ነበር። በዚህ ሀገር ከኢትዮጵያ መንግስት ጋር እዛ ችግር ውስጥ ልቀው አልፈልግም። መናዘዝም ቅሬታም ይሄን ያለ ማለትም አልፈልግም። ጠቅላይ ሚኒስትር አብይ ያሉት በፍቅር እና በይቅርታ ወደፊት እንዲሄድ ነው። ያ መተክል የሆነ አቋም ይገባኛል እና ያን መከተል እንፈልገው ሮሮ ላስም አልፈልግም። ግን አሁን የተከፈተው እድል ግን በሰፊ ነው። የፖለቲካ ምህዳሩ እንዲሰፋ ኦፖዚሽኖች፣ ተቃዋሚዎች በገፍ እየገቡ ነው። የውጭ ያስተላለፉ የነበሩ የሚዲያ አውትሌትስ፣ የዜና አውታሮች እየገቡ ነው። ይህም እንዲተፈቅደለት ሰፊ የሆነ ስትሪንገሮች ከዚህ በፊት እንደምታውቀው አንተ እስክንድር እና መለስካቸው፣ ከዛ ደግሞ መቀሌ አንድ ስትሪንገር ነበረን ሪፖርተር፣ ከዛ አስመራ ነበረን። አሁን ግን ወደ 14 የሚሆኑ እዚህ አሉ። ሶማሌ ድሮውንም ብዙ ሪፖርተሮች አሉ፣ ወደ 20 የሚጠጉ እዛ ውስጥ እነሱን አመጠን እዚህ ለማስተማር ነው። ስለዚህ በተከፈተው ሚዲያም እንደ ልቡ ሆነ። እውነትም ደግሞ ዴሞክራሲ እንዲመጣ ከተፈለገ፣ ዴሞክራቲክ የሆኑ ተቋማት ኢንስቲቱሽንስ እንዲገነቡ ከተፈለገ፣ ዴሞክራሲ ነጻ የሆነ የሚዲያ አውትሌት ሚና አለው፣ ከፍተኛ ሚና አለው። ስለዚህ በዛ ረገድ አስተዋጽኦ እናደርጋለን ያቅማችንን የሚል ተስፋም ስላለን እሱን ለማድረግ ነው እና በተፈለገ በዚህ አምስት ቀን ውስጥ በተሻለ መጠን እንደነሱ እውነት ላይ የተመሰረተ ዜና ማመንጨት የምንችለው ሚዛና የሆነ ሁለገብ የሆነ ከውሸት የራቀ እውነቱ ላይ ብቻ ያተኮረ በጎም ይሁን ክፉን ያን ነገር እንዳለ ማቅረብ የሚቻልበት መንገድ ምንድን ነው? ከዚያ በተረፈ ደግሞ የህዝቡን ህይወት የሚነኩ ፕሮግራሞች የጤና ነክ ይሆናል፣ ስለ ብልጽግና ሊሆናል፣ ዲቨሎፕመንት ሊሆን ይችላል፣ ስለ ትምህርት ሊሆን ይችላል። ያን ቢመለከት ደግሞ ምን አይነት አስተዋጽኦ ለህብረተሰቡ ማድረግ እንችላለን። ከዛ ደግሞ ውይይት ፕሮግራሞች አሉን። ውይይት ስንልህ እስካሁን ድረስ የኢትዮጵያ ብቻ ሳይሆን የብዙ አፍሪካ ሀገሮች ችግር ምንድን ነው? የፖለቲካ ዲስኮርስ ሲቪል የሆነ ተግባብተህ ፖለቲካ ውይይት ማድረግ አይቻልም። ያንን በማድረግ አንድ አስተዋጽኦ ውይይቱንም ቀና መንገድ የሚይዝበት መንገድ ለመርዳት ሁሉ አመቺ ሁኔታ ይፈጠራል ብለን ነው የምናስበው። በዚህ ምክንያት ነው እነዚህን ስትሪንገሮች ወይም ሪፖርተሮች ከሶማሌም ደግሞ ከኢትዮጵያ። በነገር ላይ እነዚህ ሀገሮች ሁለት የሚስማሙበት ብዙ ነገር አለ ከሚለያቸው በስተቀር። ሶማሌዎች እዚህ አሉ፣ ሶማሌዎች በያለበት አሉ። ሶማሌ ቋንቋ የሚናገር ኢትዮጵያ ውስጥ አለ፣ ሶማሌ ቋንቋ የሚናገር ፖርት ሶማሌ ውስጥም አለ። ያ ደግሞ ድንበር እንጋላለን፣ ብዙ ባህሎች የምንስማመበት አለን። እስላም ሶማሌዎች አሉ፣ እስላም ኢትዮጵያውያን አሉ፣ እስላሞች ሶማሌዎች አሉ። የድንበር ብቻ ሳይሆን በብዙ መንገድ በባህልም የምንዘነቅበት የምንግባባበት ማአት መንገዶች ስላሉ እነዚህ ስትሪንገሮች ወይም ሪፖርተሮች የሁለቱ ሀገሮች ብዙ አስተዋጽኦ ያደርጋሉ ብለን ነው የምናስበው።
ከኤርትራም የመጣ አለ።
ይቅርታ አድርግልኝ፣ እሱን ርም ታደርጋለህ። አሁን ከኤርትራም ለመጀመሪያ ጊዜ ሪፖርተር አመተን እዚህ እንዲሰለጥ እናደርጋለን። ደግሞ በእውነትም ደግሞ አሁን ኤርትራና ኢትዮጵያ በከፈቱት የሰላም መንገድ ሚዲያ አውትሌትስ ብዙ አስተዋጽኦ ሊያደርጉ ይችላሉ። እኔ በበኩል ያለኝ እምነት ኤርትራ አለ ኢትዮጵያ፣ ኢትዮጵያ አለ ኤርትራ መሄድ የሚችሉ አይመስለኝም። የሁለቱ ሰላም መፍጠርና መተባበር የዚህን አካባቢ የፖለቲካ ህይወትም ሆነ የብልጽግና ጎዳናን በደንብ ሊያስተካክል ይችላል ብዬ ነው የማስበው። ከዛ አንጻር ሁሉ ይሄ የምንሰጠው ትምህርት ባሉን ሪፖርተሮች አማካኝነት ጥሩ ሪፖርት ሊያገኝ ይችላል። በዛ አንጻር ከፍተኛ አስተዋጽኦ ማድረግ እንችላለን ብዬ አስባለሁ።
እዚህ ላይ አቶ ንጉሴ እንግዲህ 27 የቪኦኤ ሪፖርተሮች ከኢትዮጵያ እንዲሁም ከጎረቤት ሀገሮች የተውጣጡ ለመጀመሪያ ጊዜ ነው አዲስ አበባ ላይ የሚሰባሰቡት። የበላይ ኃላፊያቸው የአፍሪካ ክፍል ኃላፊው አንተም ለመጀመሪያ ጊዜ ነው አዲስ አበባ ስትመጣ። ቪኦኤ ጋር ያለው ሁኔታ ስለተቀየረ የተሻለ ስራ የበለጠ እንስራ የሚል ነገር መጥቶ ነው ወይስ በኢትዮጵያ ያለው ሁኔታ መለወጡ ነው ይሄን ያመጣው ወይ የሁለቱ ድምር ውጤት ነው ይሄ? የትኛው ነው የሚያመዝነው? ወይስ በአጠቃላይ አሁን በኢትዮጵያ ያለው ተጨባጭ ሁኔታ ነው ይህ እንዲሆን የፈቀደው ይህ እንዲሆን ያስገደደው?
አቶ ንጉሴ መንገሻ የአሜሪካ ድምጽ የአፍሪካ ዲቪዥን ዳይሬክተር ምላሻቸውን ይዘን በነገው ምሽት እንመለሳለን። እንግዲህ አድማጮች፣ የዛሬው ጋቢና ቪኦኤ ጉዟችን በዚሁ ተጠናቋል።
በፌስቡክ ቪኦኤ አምሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱ።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
እኔ መስታወት አራጋው ነበርን። ዝግጅታችንን ሲያቀናብር የቆየው
ሞክቢል ያቤሮ ነበረ። ጉዟችሁ የሰመረ ይሁን እያልን እንሰናበታችኋለን። በነገው ምሽት እንገናኝ።
VOA. Kun Radio Sagale Americati.